تن ولت دیبنا نغات غلا ام سغنتا فانا مارات اتفوفا The voice of America
Yes ya America Dims radio tabya no በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሰኔ 15 2013 ዓ.ም ተመረጥ ዝግጅታችን ጀመረ። በመላው ሲዳማና በተወሰኑ የጋምቤላ ክልል ጣቢያዎች ዛሬ የድምጽ መስጠት ሂደት መከናወኑን ምርጫ ቦርድ አስታወቀ። ከቦርዱ እውቅና ውጪ ምርጫውን አሸናፊዎች በሚዲያዎች መግለጽ ወንጀል መሆኑንም አስታውቋል። አንድ አሜሪካዊ የምርጫ ታዛቢ አዲስ አበባ ውስጥ በያዙት ሆቴል ውስጥ ሞቶ መገኘታቸውን ፖሊስ ገለጸ። እነዚህንና ሌሎች ዘገባዎችን በምሽቱ ዝግጅታችን እናስደምጣችኋለን። እና እስጥልኝ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ከማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ያስተለኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ኢትዮጵያ ያከናወነችው 6ኛው ሀገራዊ ምርጫ መራጮች በነጻነት ድምጻቸውን የሰጡበት ነው ሲል የምስራቅ አፍሪካ ተጠባባቂ ኃይል የምርጫ ታዛቢዎች ቡድን ተናገረ። ታዛቢ ቡድኑ ምርጫውን አስመልክቶ ባወጣው ቅድመ ሪፖርት በአብዛኛዎቹ የምርጫ ጣቢያዎች ሂደቱ ሰላማዊና የተረጋጋ ነበር ብሏል። ዝሩን ፀሐይ ዳምጠው ከአዲስ አበባ ታሰማናለች።
28 አባላት የያዘው የምስራቅ አፍሪካ ተጠባባቂ ኃይል የምርጫ ታዛቢዎችን በተለያዩ የሀገሪቱ ክፍሎች ማሰማራቱን ገልጿል። ታዛቢ ቡድኑ በኦሮሚያ፣ በአማራ፣ በአፋር፣ በሲዳማ፣ በደቡብ ክልሎች እንዲሁም በድሬዳዋና በአዲስ አበባ ከተሞች ተዘዋውሮ ምርጫውን መታዘቡንም አመልክቷል። የቡድኑ ኃላፊ አምባሳደር አብዱላይ ኦሌድ አሊ እንደገለጹት የታዛቢ ቡድኑ አባላት ተዘዋውሮ በተመለከቷቸው አካባቢዎች ህዝቡ በሰላማዊና በተረጋጋ አኳን ድምጽ ሰጥቷል።
The ESF mission observed that voting was generally conducted
የምስራቅ አፍሪካ ተጠባባቂ ኃይል የምርጫ ታዛቢ ቡድኑ አባላት የተሰማሩበት የምርጫ ጣቢያዎችና አብዛኛው የሀገሪቱ ክፍሎች የምርጫው ድባብ ከወትሮው ሰላማዊ ነበር። በብዙ የምርጫ ክልሎች አካል ጉዳተኞች፣ ለአቅመ ደካሞችና ለሰላም አስከባሪዎች ቅድሚያ ሲሰጥም ተመልክተናል።
አምባሳደር አብዱላይ አክለው የምስራቅ አፍሪካ ተጠባባቂ ኃይል 12 የታዛቢዎች ቡድን በአምስት ክልሎችና በሁለት የከተማ መስተዳድሮች ልኮ ምርጫ ጣቢያው ሲከፈት የድምጽ አሰጣጥ ሂደት ሲካሄድ፣ ምርጫ ጣቢያው ሲዘጋና ድምጽ ሲቆጠር መመልከታቸው ነው የገለጹት።
The teams observed the opening bullying
እነዚህ የታዛቢ ቡድን አባላት የምርጫ ሂደቱን የምርጫ ጣቢያ ሲከፈት ምርጫው ድምጽ ሲሰጡ ምርጫው ተጠናቆ ሲዘጋና ሲቆጠር ተከታትለዋል። በአጠቃላይ በተዘዋወሩበት አካባቢዎች የምርጫ መንፈስ ሰላማዊ መሆኑን አረጋግጧል። የታዛቢ ቡድን 190 የምርጫ ጣቢያዎችን መመልከት ችሏል። የታዛቢ ቡድኑ 19% የሚሆኑት የምርጫ ጣቢያዎች ዘግይተው መከፈታቸውንም ተመልክቷል። ዘግይቶ ምርጫ የተጀመረባቸው የምርጫ ጣቢያዎች ቀድሞ ባለመቀናጀትና የምርጫ ቁሳቁሶች በጊዜ ባለመድረሳቸው መሆኑንም አይቷል።
የታዛቢ ቡድኑ እንደገለጸው በምርጫ ጣቢያዎች የሴቶች ተሳትፎ በምርጫውም ሆነ በታዛቢነት ጎልቶ ታይቷል። ሌላው ቡድኑ የገለጸው የኮቪድ-19 ፕሮቶኮል ላይ ችግሮች ይታዩ ነበር ካለ በኋላ 6ኛው ሀገራዊ ምርጫ ሰላማዊና የተረጋጋ መራጮች በነጻነት ድምጻቸውን የሰጡበት ነው ብሏል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠውን ለዘገባው አመሰግናለሁ። የኢትዮጵያን ብሔራዊ ምርጫ ለመታዘብ አዲስ አበባ የነበሩ አንድ አሜሪካዊ ታዛቢ በያዙት ሆቴል ውስጥ ህይወታቸው አልፎ መገኘቱን ፖሊስ ገለጸ። በሟቹ ኬስ ውስጥ በርካታ መድኃኒቶችን ጨምሮ የተለያዩ ቁሳቁሶች መገኘታቸውን የገለጹት የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ዳይሬክተር አሟሟታቸውን ምክንያት ለማወቅ የአስከሬን ምርመራ እየተካሄደ መሆኑን አመልክተዋል። ምርጫ ቦርድ ሟቹ ግለሰብ ምርጫውን ለመከታተል በእንግድነት የመጡ መሆናቸውንና ህይወታቸው ድንገት ማለፉን ከፖሊስ እንደተረዳ አስታውቋል። ዝርዝሩን በመጽሔት ክፍለ ጊዜ እናቀርባለን። ለተባበሩት መንግስታት የሰብአዊ መብቶች ምክር ቤት የቀረበ አንድ ሪፖርት ኤርትራን በኢትዮጵያ ትግራይ ክልል ግጭት ውስጥ ያላትን ተሳትፎ ጠቅሶ ከሰሰ። ሪፖርቱ ኤርትራ ትግራይ ውስጥ ከለላ በጠየቁ ዜጎቿም ላይ ከባድ የሰብአዊ መብት ጥሰት ፈጽማለች ብሏታል። ሊሳ ሽላይን ያጠናቀረችውን ዘገባ ሀፍታሙ ስዩም አሰናድቶታል።
እንደ አውሮፓውያን አቆጣጠር በ2017 በኤርትራ ላይ ማዕቀብ የጣለው የተባበሩት መንግስታት ድርጅት ተቆጣጣሪ ቡድን አባል ይሁን እንጂ በሀገሪቱ ያለውን የሰብአዊ መብቶች ሁኔታ የሚከታተሉት ልዩ ሹም መሐመድ አብዱሰላም ባቢከር ለስራው አዲስ ናቸው። ስራቸውን ከጀመሩበት ዳር ወዲህ የመጀመሪያ በሆነው ሪፖርታቸው ያለማመንታት ደርሰዋል ያሉትን አስረድተዋል። የኤርትራ መንግስት በሀገር ውስጥም ሆነ ከሀገር ውጪ የሰብአዊ መብት ጥሰቶችን እንደሚፈጽም አስተምተዋል። በኤርትራ ያለው የሰብአዊ መብት ሁኔታ ስለመሻሻሉ የሚያሳዩ ተጨባጭ ምልክቶችም ሆነ ማስረጃዎች የሉም። ከዚህ በተጨማሪ ኤርትራ ከግዛቷ ተሻግራ ከድንበሮቿ አልፋ በኢትዮጵያ ትግራይ ክልል የሰብአዊ መብት ጥሰቶችን አስፋፍታለች፣ ዘግናኝ የሰብአዊ መብት ጥሰቶችን ፈጽማለች ነው ያሉት። ባቢከር የኤርትራ ወታደሮች በትግራይ ሆን ብለው በሰላማዊ ሰዎች ላይ ጥቃት እንደከፈቱ፣ የጅምላ ረሸናዎችን፣ ወሲባዊ ጥቃቶችና ጾታዊ ጥሰቶችን እንደፈጸሙ የሚናገሩ ክሶች እንደደረሷቸው ተናግረዋል። ከዚህ በተጨማሪ ኤርትራውያን ስደተኞችና ጥገኝነት ጥያቄዎችን ከማፈንና ከማጥፋት ጋር በተያያዘ የኤርትራ ኃይሎች ተሳትፏላቸው ተብሎ እንደሚጠረጠርም አስታውቀዋል። በተለየ ሁኔታ አሳሳቢነቱን የጠቀሱት የኤርትራ ወታደሮች ህጻጽና ሽመልባ በመባል የሚታወቁ የ25,000 ስደተኞች መኖሪያ የነበሩ በሰሜን ትግራይ የሚገኙ 2 የስደተኛ ጣቢያዎችን አውድመዋል የሚለውን ክስ ነው። የስደተኛ ጣቢያዎቹ በሁለቱ ሀገራት ድንበር ላይ የሚገኙ ነበሩ። የኤርትራ ባለስልጣናት ወታደሮቻቸውን ከትግራይ እንዲያስወጡ ጥሪ አቀርባለሁ። የት እንዳሉ ስለማይታወቁት የኤርትራ ስደተኞች መረጃ እንዲሰጡን፣ በእስር ላይ የሚገኙትንም እንዲለቁ ጥሪ አቀርባለሁ ነው ያሉት። ባቢከር ከኤርትራ የተሰማው ብቸኛው መልካም ዜና ካለ ክስና የፍርድ ሂደት በእስር የነበሩ ከመቶ በላይ የእስልምና የኦርቶዶክስ ክርስትና እንዲሁም የይሖዋ ምስክርነት እምነት ተከታዮች ከእስር መለቀቃቸው እንደሆነ ተናግረዋል። ከተፈቱት መካከል አንዳንዶቹ ከ20 አመታት በላይ በእስር እንደነበሩም ተገልጿል። የኤርትራ መንግስት የጊዜ ገደብ ባልተቀመጠለት ኢሰብአዊ በሆነ ሁኔታ ውስጥ በእስር ላይ የሚገኙ ሁሉንም የፖለቲካና የህሊና እስረኞች እንዲፈታም አሳስበዋል። ለባቢከር መልስ የሰጡት የኤርትራ የውጭ ጉዳይ ሚኒስትር አምባሳደር ተስፋ ሚካኤል ግርሃቱ ናቸው። እሳቸው የኤርትራ ወታደሮች ኢትዮጵያ ውስጥ ስለመኖራቸው አላነሱም። ከዚያ ይልቅ ሪፖርቱን ውድቅ አድርገውታል፣ ፖለቲካዊ ግብ እንዳለውም አንስተዋል። በልዩ ሹሙ ህጋዊነት ላይ ጥያቄ ያነሱት አምባሳደሩ ምክር ቤቱ እንዲሽረውም ጠይቀዋል።
አመሰግናለሁ ሀብታሙ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዓለም ባንክ ከአፍሪካ ህብረት ጋር ለ400 ሚሊዮን አፍሪካውያን የሚበቃ የኮቪድ-19 ክትባት ግዢና ማከፋፈል ወጪን ለመሸፈን የሚያስችል ስምምነት ላይ መድረሱን አስታወቀ። የዓለም ባንክ የኦፕሬሽን ክፍል ዲሬክተር የሆኑት ኦክሳል ቫን ትሮንተንበርግ ዛሬ በርቀት በኢንተርኔት አማካይነት ባደረጉት ጋዜጣዊ ጉባኤ የዓለም ባንክ በአንድ ጊዜ የሚሰጠውን የጆንሰን ኤንድ ጆንሰን የሚሊዮን ክትባቶችን ለመግዛት ብቻ ሳይሆን ለማከፋፈልም ጭምር 12 ቢሊዮን ዶላር ይመድባል ብለዋል። ይህም በአህጽሮት ኤቫት ተብሎ የሚታወቀውን የአፍሪካ የክትባት አቅርቦት አሰባሳቢ ግብረ ኃይል ለመርዳት መሆኑን ተናግረዋል። የዓለም ባንኩ ባለስልጣን ይህንን እርምጃ ይፋ ያደረጉት በትናንትናው ዕለት የአፍሪካ ሀገሮች የገንዘብ ሚኒስትሮችና የዓለም ባንክ አህጉሪቱን 3ኛ የኮቪድ-19 ስርጭት ማዕበል እንዳይመታት ለመከላከል እንዲቻል ክትባቶቹን በአፋጣኝ ማቅረብ ስለሚቻልበት መንገድ በተወያዩ በማግስቱ መሆኑ ነው። ዩናይትድ ስቴትስ ውስጥ የኮቪድ-19 ክትባት የሚወስዱ በወጣትነት ዕድሜ ክልል ውስጥ ያሉ አሜሪካውያን ቁጥር እድሜያቸው ገፋ ካለው ጋር ሲነጻጸር ዝቅ ያለ ሆኖ መገኘቱን CDC አስታወቀ። የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከሉ ትናንት ሰኞ ባወጣው ሪፖርት እስካለፈው ግንቦት አጋማሽ በነበረው ጊዜ ከ65 ዓመት በላይ ከሆኑት ውስጥ 80% በሁለት ጊዜ ከሚሰጠው ክትባት ቢያንስ የመጀመሪያውን የወሰዱ ሲሆን በንጽጽር ግን ከ18 እስከ 29 ዓመት እድሜ ውስጥ ካሉት ውስጥ የተከተቡት 38% ብቻ እንደሆኑና አሃዙ መቀነሱን እየቀጠለ እንደሆነ ገልጸዋል። ሌላም ሲዲሲ ያካሄደው ጥናት እንደጠቆመው 2726 ከ18 እስከ 29 ዓመት እድሜ ውስጥ ያሉ ተጠይቀው 50% ክትባቱን መውሰዴን እንጃ ወይም ገና አልወሰንኩም ማለታቸውን ሪፖርቱ አውስቷል። ይህ በዚህ እንዳለ ኩባ አብዳላ ተብሎ የተሰየመውን በሶስት ጊዜ የሚሰጥ የኮቪድ ክትባቷ በሰዎች ላይ በስፋት በተከናወነ ሙከራ 92% ውጤታማነት አሳይቶኛል ስትል አስታወቀች። ቅርቡም ኩባ ሶበራና የተባለው ሌላው በሀገር ውስጥ የተሰራና በሶስት ጊዜ የሚወጋ ክትባቷ ሁለቱን መርፌ በወሰዱ ሰዎች ላይ 60% የመከላከል ውጤት እንዳሳየ መናገሯ ይታወሳል። በጥናት የሚዛመቱት አዲሶቹ የኮሮና ቫይረስ ዝርያዎች የገቡባት ኩባ የስርጭቱ ይዞታ እየተባባሰ እንደሆነ ነው የሚሰማው። እስከ ትናንት ሰኞ በይፋ የተመዘገበው የቫይረሱ ተያዦች 169,365 የደረሰ ሲሆን 1,170 ሰዎች ሕይወታቸው እንዳለፈ አስታውቃለች። በዩናይትድ ስቴትስ የጆንስ ሆፕኪንስ ዩኒቨርሲቲ ሰንጠረዥ መሰረት በዓለም ዙሪያ የቫይረሱ ተጋላጮች ቁጥር ከ178.7 ሚሊዮን አልፏል። የሞቱት ሰዎች ቁጥር ደግሞ ከ3.8 ሚሊዮን እንዳሻቀበ ነው ሰንጠረዡ የሚያሳየው። በሰንጠረዡ ቁንጮ ላይ አሁንም የምትገኘው ዩናይትድ ስቴትስ በቫይረሱ የተያዙባት ከ33.5 ሚሊዮን አልፈዋል። ከመካከላቸው 602,092 ሰዎች ለህልፈት ተዳርገዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሊቢያ ጉዳይ ጉባኤ ላይ ለመሳተፍ ዛሬ ወደ ጀርመን እንደሚጓዙ ታውቋል። በቆይታቸውም አውሮፓውያን አይሁድ ላይ ናዚዎች የፈጸሙትን ጭፍጨፋ አስመልክቶ እውነታውን ለማጣጣል ወይም ለማጣመም በሚደረጉ ሙከራዎችና ጸረ ሴማዊነትን ለመታገል ስለሚቻልበት መንገድ ከጀርመኑ አቻቸው ጋር እንደሚነጋገሩ ታውቋል። ነገረቡ በርሊን ውስጥ የሚከፈተውን የሊቢያ ጉባኤ በጋራ የሚያስተናግዱት ጀርመንና የተባበሩት መንግስታት ድርጅት ናቸው። የጉባኤው ዓላማ የሊቢያ ውጊያ እንዲያከትም እስካሁን የተደረጉትን ጥረቶች በማጠናከር ሀገሪቱ የተረጋጋ መንግስት እንዲመሰረት ድጋፍ ለመስጠት መሆኑ ታውቋል። ሚስተር አንቶኒ ብሊንከን በአውሮፓ ጉዟቸው ወደ ሮም በማቅናት ከኢጣሊያው አቻቸው ሉዊጂ ደማዮ ጋር ሆነው የእስልምና መንግስት ብሎ ራሱን የሚጠራውን ቡድን ድል መምታት ላይ ያተኮረ ስብሰባ እንደሚያካሂዱ ተገልጿል። የውጭ ጉዳይ ሚኒስትሩ ወደ ፈረንሳይም ይጓዛሉ፣ ከፕሬዚደንት ኢማኑኤል ማክሮን ጋር ይነጋገራሉ ተብሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬ ለዜናዎች እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሰኔ 15 2013 ዓ.ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የምርጫ ማግስት ዘገባዎቻችን። በቀዳሚ በዚህ ክፍል የምናገኘው ዘገባ በመላው ሲዳማና በተወሰኑ የጋምቤላ ምርጫ ክልል ጣቢያዎች ዛሬ የድምጽ መስጠት ሂደት መከናወኑን ምርጫ ቦርድ አስታውቋል። ቦርዱ ትላንት በምርጫ በተካሄደባቸው ሁሉም አካባቢዎች የድምጽ ቆጠራ በመጠናቀቅ ላይ መሆኑንም ገልጿል። ከቦርዱ እውቅና ውጪ የምርጫውን አሸናፊዎች በመገናኛ ብዙሃን መግለጽ ወንጀል እንደሆነም ቦርዱ ማስጠንቀቂያ ሰጥቷል። ኬኔዲ አባተ ዝርዝራለሁ።
በትናንትናው ዕለት ሰኔ 14 ቀን 2013 ዓ.ም ተመረጠ ምርጫ በተካሄደባቸው የኢትዮጵያ ስፍራዎች የምርጫው ሂደት በሰላም መጠናቀቁን ምርጫ ቦርድ አስታውቋል። የቦርዱ የኮሙኒኬሽን ኃላፊ ሶሊያና ሽመልስ ሂደቱን በተመለከተ በሰጡት መግለጫ በሁለት ጣቢያዎች ላይ ብቻ ካጋጠሙ መለስተኛ የጸጥታ ችግሮች ውጪ ምርጫው በጥሩ ሁኔታ መጠናቀቁን ነው የገለጹት።
ይሄ ነው የሚባል የጸጥታ ችግር አልገጠመንም። አንድ ጣቢያ ላይ ብቻ እንደገለጽነው ኦሮሚያ ላይ የጸጥታ ችግር ስጋት አለብን በሚል መስጫ አስፈጻሚዎቻችን ወደ ምርጫ ጣቢያውን ጥለው ሄደዋል። ዘግተው የሄዱበት እሷ ብቻ ናት ያጋጠመን፣ መሰረታዊ የሆነ የጸጥታ የሚባል ችግር ማለት ነው። አማራ ክልል ላይ እንዲሁ አንድ ጣቢያ ላይ እርስ በርሳቸው ዜጎች በሰልፍ ላይ ባለ ግጭት ለተወሰነ ጊዜ የድምጽ አሰጣጥ ሂደቱ ተቋርጦ እንደነበረ አውቀናል። ስለዚህ በአጠቃላይ ትናንትናውን ቀን ስናየው ከሰላም አንጻር ምንም አይነት ችግር አልነበረበትም።
በድምጽ መስጫ ወረቀቶች እጥረት ምክንያት ትናንት የድምጽ መስጠት ሂደቱ ከተወሰኑ ሰዓታት በኋላ በሲዳማ ክልል ሙሉ በሙሉ እንዲሁም በጋምቤላ ክልል ውስን ቦታዎች ተቋርጦ እንደነበረ ቦርዱ መግለጹ ይታወሳል። በእነዚህ አካባቢዎች ታዲያ የድምጽ መስጠት ሂደቱ ዛሬ ከረፋድ 5 ሰዓት ጀምሮ መካሄዱን የቦርዱ ኮሙኒኬሽን ኃላፊ አብራርተዋል።
በሲዳማ ክልል ሱካን ሙሉ በሙሉ ምርጫ ክልሎች ነው። በጋምቤላ ደግሞ የተወሰኑ 4-5 የሚሆኑ ምርጫ ክልሎች ላይ የጉሳጉስ የክልል ምክር ቤት ድምጽ መስጫ ወረቀቶቻቸው ሳይደርሱላቸው ቀርተው አጠናቀቃቸው ነበር ትላንትና። ስለዚህ ትላንት ማምሻውን በገለጽነው መሰረት ዛሬ ሲዳማ ላይና ጋምቤላ ላይ በዚህ ሰዓት ድምጽ እየተሰጠ ይገኛል ማለት ነው። የማጠናቀቂያ ድምጽ አሰጣጥ ሂደት እንደውም እንዳለን ሪፖርት ከሆነ አብዛኛዎቹ ቦታዎች ሲዳማ ላይ አጠናቀናል የድምጽ አሰጣጥ ሂደታቸውን። ስለዚህ አጠናቀው ሲዳማ ዛሬ ነው ማለት ነው ወደ ቆጠራ የሚገቡት። በተመሳሳይ በጋምቤላ 4-5 ምርጫ ጣቢያዎች ላይ ድምጽ እየተሰጠ ይገኛል ማለት ነው። ድምጽ አሰጣጥ ሂደቱ
በተመሳሳይ በድምጽ መስጫ ወረቀቶች እጥረት ምክንያት ትናንት የምርጫው ሂደት በተቋረጠባቸው በቤንሻንጉል ጉሙዝ ክልል የአሶሳ ከተማ 2 የምርጫ ክልሎች በተጨማሪነት የኮድ ችግርም መኖሩ ስለተረጋገጠ ሂደቱ እንዴት መቀጠል እንዳለበት ቦርዱ ወደፊት እንደሚወስን ተገልጿል። የምርጫው ሂደት በትናንትናው ዕለት በተሟላ ደረጃ በተካሄደባቸው በሁሉም አካባቢዎች የሚገኙ የምርጫ ጣቢያዎች የድምጽ ቆጠራው እየተጠናቀቀ መሆኑንም የቦርዱ ኮሙኒኬሽን ኃላፊ ሶሊያና ተናግረዋል።
ቆጠራ ሳያካሂዱ ያልጨረሱ ብዙ ክልሎች አሉ። ደቡብ ክልል እኛ ባለን መረጃ መሰረት 10% አካባቢ ከሚሆኑ ጣቢያዎች ውጪ ሌሎቹ ቆጠራቸውን አጠናቀው ውጤት ለጥፈዋል። አዲስ አበባ ላይ በሙሉ ከሞላ ጎደል አብዛኛዎቹ ቦታዎች ላይ ቆጠራ አጠናቀናል። ምርጫ ጣቢያ ደረጃ ማለት ነው። እንግዲህ ይሄ እንደምታውቁት ከምርጫ ጣቢያ ወደ ምርጫ ክልል መጥቶ ነው ከዛ በኋላ የምርጫ ክልል ውጤት የምናረጋግጠው። ያንን እያደረጉ ነው። አዲስ አበባ ላይ ምርጫ ክልሎች ውጤት እየተቀበሉ ነው። ሌሎች ክልሎች ላይ ምርጫ ክልሎች ከምርጫ ከስራቸው ከሚገኙ ጣቢያዎቻቸው ውጤት እየሰበሰቡ ነው።
በርካታ አካላት በማህበራዊ ሚዲያዎች የምርጫውን ውጤት እየገለጹ መዋላቸውንም በመግለጫቸው የጠቀሱት ሶሊያና ይህ ተግባር ህገወጥ እንደሆነ አስተዋል።
በዚህ ምርጫ ክልል ላይ እገሌ አሸንፏል እገሌ አሸነፈም የሚል ቴምፕቴሽንም ሊኖረው ይችላል። ሀሳብ መግለጽም አስፈላጊ ነው፣ እሱን አንከለክልም። ግን በጣም ወደ ኮንክሉዥን የሚደርሱ ፓርቲዎች ነበሩ ብሎ በዚህ የሚያስቸግሩት፣ አሁን ደግሞ በጣም ብዙ ተከታይ ያላቸው አክቲቪስቶች፣ የማህበራዊ ሚዲያ ቋንቂዎች በሙሉ ውጤት ሲያበስሩ የሚዋሉት ዛሬ። ስለዚህ በተቻለ መጠን ህጉም ላይ እንደተቀመጠው በማንኛውም ሁኔታ ቦርዱ ያልገለጸውን ውጤት መግለጽ ክልክል ነው፣ ወንጀል ነው።
ቦርዱ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ 1162 በሚደነግገው መሰረት የተለየ ሁኔታ ካልተከሰተ በስተቀር በ10 ቀናት ውስጥ የምርጫውን ጊዜያዊ ውጤት እንደሚያሳውቅ በመግለጫው ተጠቁሟል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አባተን ላደረሰን ዘገባ እናመሰግናለን። አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ ብሔራዊ ምርጫን ለመታዘብ አዲስ አበባ የነበሩ አንድ አሜሪካዊ ታዛቢ በያዙት ሆቴል ውስጥ ሞተው መገኘታቸውን ፖሊስ ገለጸ። በሟቹ ኪስ ውስጥ ብዙ መድኃኒቶችን ጨምሮ የተለያዩ ቁሳቁሶች መገኘታቸውን የገለጹት የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ዳይሬክተር ኮማንደር ኮማንደር ፋሲካ ያማሟታቸውን ምክንያት ለማወቅ የአስክሬን ምርመራ በመደረግ ላይ መሆኑን አመልክተዋል። ምርጫ ቦርድ ሟቹ ግለሰብ ምርጫውን ለመከታተል በእንግድነት የመጡ መሆናቸውንና ህይወታቸው ድንገት ማለፉን ከፖሊስ ማወቁን ገልጿል። የዚህንም ዘገባ ዝርዝር የሚያስደምጠን ኬኔዲ አባተ ነው።
በትናንትናው ዕለት በኢትዮጵያ የተካሄደውን ምርጫ ለመከታተል ከካርተር ማዕከል የመጡት ጆን ማርሽ የተባሉ ግለሰብ በአዲስ አበባ በያዙት የሆቴል ክፍል ውስጥ ህይወታቸው አልፎ መገኘቱን ፖሊስ አረጋግጧል። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ኮማንደር ፋሲካ ፋንታ ለቪኦኤ እንደገለጹት ግለሰቡ በራዲሰን ሆቴል በያዙት ክፍል ውስጥ ህይወታቸው ማለፉ ሪፖርት የተደረገው በሆቴሉ የጽዳት ሰራተኛ ነው።
ለአልጋ ያዘበት ክፍል ውስጥ ሞቶ ተገኝቷል። የጽዳት ሰራተኛ በተለመደው መሰረት ክፍሉን ለማጽዳት ሲገባ ህይወቱ አልፎ እንዳገኘች ወዲያው ለፖሊስ ጥቆማ እዛው ቢሮ ላሉት የሚመለከታቸው ኃላፊዎች ጥቆማ ሰጠች። እነሱም ደግሞ ለፖሊስ ጥቆማ ሰጡ። ከዛ በመነሳት የፖሊስ ምርመራ ቡድን በመላክ ሬሳው ከዛ እንድነሳ እና ወደ ህክምና ተቋም እንዲገባ ነው የተደረገው።
የአሜሪካ ዜግነት ያላቸው ጆን ማርሽ አስከሬናቸው በሆቴሉ የተገኘው ትናንት ሰኔ 14 ጠዋት ላይ በመሆኑ ህይወታቸው ያለፈው በምርጫው ቀን ዋዜማ ለሊት ላይ ሊሆን እንደሚችል መገመቱን ኮማንደር ፋሲካ አክለው ገልጸዋል። በሟች ኪስ ውስጥ በርካታ መድኃኒቶችን ጨምሮ የተለያዩ ቁሳቁሶች መገኘታቸውን የተናገሩት የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተሩ አሁን ላይ ስለ ግለሰቡ የሞት ምክንያት የታወቀ ነገር ባይኖርም ግምታቸውን አስቀምጠዋል።
መዳቶች ኪስ ውስጥ ተገኝቷል። የወንጃ ፈቃድ ኪስ ውስጥ እንደዚህ ተገኝቷል። ሌላው ስሙ በእጅ የተጻፈው ከብሔራዊ ምርጫ ቦርድ የተሰጠው ወረቀት በእጁ ተይዟል። ፍቃድ ከዛ ውጭ ላይ የተገኘ ነገር የለም። ግን በርካታ የሆኑ መድኃኒቶች ኪስ ውስጥ የተገኙ ስለሆነ እና በውጫዊ ሰውነት አካሉ ላይ ምንም የሚታይ ነገር ስለሌለ ምናልባት በተፈጥሮ ሞቶ ሊሆን ይችላል የሚል ግምት ነው ያለው። ግን ምንጩ ሳይንቲፊክ ስላልሆነ ግምት ስለሆነ እውነተኛ የሆነው ነገር በሻይሻይ ምርመራ ሬሳ ምርመራ ውጤቱ ሲታወቅ ለሞት ያበቃው ምክንያት ይህ ነው የምለው መናገር ይቻላል።
የአስክሬን ምርመራውን ተከትሎ ስለ አሟሟታቸው የፌዴራል ፖሊስና የአዲስ አበባ ፖሊስ በቅንጅት ምርመራቸውን እንደሚቀጥሉም ነው የተናገሩት።
አንደኛ የምርጫ ጋር ዜጋም ስለሆነ እንደዚሁም ከምርጫ ጋር በተያዘ የመጣ በመሆኑ የፌዴራል ፖሊስ ጭምር ጉዳዩን ይዘው ተደርጎ አሁን በሬሳ ምርመራ ውጤቱ ማረጋገጥና ከዛ በኋላ ወደ ጥልቀት ያለው ምርመራ ውስጥ ለመግባት እየተሰራ ነው ያለው።
የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን ኃላፊ ሶሊያና ሽመልስ ዛሬ በሰጡት መግለጫ ላይ ሟቹ ምርጫውን ለመከታተል በእንግድነት የመጡ እንጂ ዓለም አቀፍ ታዛቢ እንዳልሆኑ ገልጸው የሕይወታቸው ህልፈት ከምርጫው ጋር እንደማይገናኝ ተናግረዋል።
የካርተር ሴንተር ዓለም አቀፍ ታዛቢ አይደሉም። ግለሰቡ በእንግድነት አዘገስት ነው ከኛ ከኢትዮጵያ ብሔራዊ ምርጫ ቦርድ ባቸው ውስጥ። ስለዚህ ያ ማለት ምን ማለት ነው? በተለያየ ሁኔታ ምርጫ ሂደቱ የሚከታተሉ ነገር ግን የመታዘብ ስራ ከማይሰሩ አካላት ከፓርትነር ድርጅቶች፣ ከኤምባሲዎች፣ ከመሳሰሉት የሚሰጥባቸው ነው። ስለዚህ የካርተር ሴንተር ታዛቢ የለውም ኢትዮጵያ ውስጥ። ትናንትና ከጸጥታ ኃይሎች እና ከፖሊስ ሰምተናል በሆቴላቸው ድንገተኛ አሟሟት እንደሞቱ እና በሕክምና እና በፖሊስ እና በሌሎች ተቋማት እየታየ እንደሆነ ግን ከምርጫው ጋር ምንም ግንኙነት የለውም። ይሄ ዜናውን ሰምተናል። አዝነናል። ደግሞ በግሌ የምታማቃቸው ግለሰብ ናቸው።
በአዲስ አበባ ራዲሰን ሆቴል ህይወታቸው አልፎ የተገኙት ጆን ማርሽ የካርተር ማዕከል የኢትዮጵያ ፕሮግራም ስራ አስኪያጅ እንደነበሩ መረጃዎች ያሳያሉ። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዳባትን ለዘገባው እናመሰግናለን። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን የምርጫ ማግስት ዘገባችንን ነው። አሁን ደግሞ ወደ ሲዳማ ነው የምንወስዳችሁ። ከሐዋሳ ከተማ በስተቀር በሲዳማ ክልል በ1998 ምርጫ ጣቢያዎች ስድስተኛው ሀገራዊ ምርጫ ዛሬም እየተካሄደ መዋሉን የኢትዮጵያ ብሔራዊ ምርጫ ቦርድ የደቡብና የሲዳማ ክልል ቅርንጫፍ አስተባባሪ አስታወቀ። ትላንት በመራጮች የድምጽ መስጫ ወረቀት እጥረት ተቋርጦ የነበረው የሐዋሳ ከተማ ምርጫ እስከ ሌሊቱ 3 ሰዓት ተካሂዶ ሌሊቱን ሲቆጠር ማደሩን አስተባባሪዎቹ ገልጸዋል። ጊዜያዊ የምርጫ ውጤት በምርጫ ጣቢያዎቹ እየተለጠፈ መዋሉን የተመለከተው የሐዋሳው ዘጋቢያችን ዮናታን ዘብዲዮስ በተከታዩ ዘገባ ዝርዝሩን ያስደምጠናል።
የኢትዮጵያ ብሔራዊ ምርጫ ቦርድ የደቡብና የሲዳማ ክልል ቅርንጫፍ አስተባባሪ አቶ ፍሬው በቀለ እንዳሉት ምርጫው በሲዳማ ክልል ዛሬም ቀጥሎ እየተካሄደ ይገኛል። በክልሉ 1,086,904 ምራጮች ተመዘገቡ ቢሆንም ከግማሽ በላይ ህዝብ ትናንት በተፈጠረው ችግር መምረጥ አልቻለም ብሏል።
ይህም የሆነበት ምክንያት ምንድነው? የወረቀት አስተሻሸግ ላይ ችግር በመፈጠሩ ምክንያት የተነሳ ወደ 50% የሚጠጉ ዜጎች አልመረጡም። ወረቀቱ በመታሸግበት ላይ ግማሽ ላይ በመቅረቱ የተነሳ ወደ 900,000 አካባቢ ህዝብ የሚጠጋ ሳይመርጥ ቀርቷል። ይህንንም በመረዳት የኢትዮጵያ ብሔራዊ ምርጫ ቦርድ በደረሰው መረጃ መሰረት ምርጫው ወደ ዛሬ ተሸጋግሮ ህዝቡ መብቱ እንዲጠቀም ባስተላለፈው ውሳኔ መሰረት የሚካሄድ ምርጫ ነው ማለት ነው። በዚህም ጠዋት ጀምሮ ህዝቡ በሚዲያዎች ስለተነገረው፣ ሁለተኛ ደግሞ ትላንትናም በተወሰነ ምርጫ አካባቢዎች ላይ ጣቢያዎች ላይ ኢትዮጵያ ብሔራዊ ምርጫ ቦርድ እቃዎችን በማጓጓዝ በሄሊኮፕተር እንደዚሁም በተሽከርካሪ ጭምር በማጓጓዝ ያደረሰ በመሆኑ ማታ ምርጫ ቁሳቁሶች የደረሰባቸው አካባቢ ምርጫውን ሲያካሂዱ ቆይቷል እስከ ምሽቱ 3 ሰዓት ድረስ። የቀሩት ደግሞ ዛሬ ከጠዋቱ 5 ሰዓት ጀምሮ ድምጻቸውን እየሰጡ ይገኛሉ ማለት ነው፣ ለፈለጉት ፓርቲዎች ማለት ነው።
የምርጫውን መደበኛ ስርዓት ተከትሎ እንደሚካሄድም ተናግሯል። ዛሬ በሲዳማ ክልል የተካሄደ ያለው ምርጫ የሐዋሳን ከተማ አያካትትም ያሉት አቶ ፍረው በሲዳማ ክልል ከተሰየመው 2,234 የምርጫ ጣቢያዎች ውስጥ በአብዛኛው ምርጫው ዛሬ መካሄዱን ተናግሯል። ትናንት ተቋርጦ የነበረው የሐዋሳ ከተማ ምርጫ ምሽት እስከ 3 ሰዓት የተካሄደ ሲሆን ያንዳንዶቹ ምርጫ ጣቢያዎች ውጤት በየጣቢያዎቹ ተለጥፏል።
እስከ 3 ሰዓት ደግሞ በምርጫ ጣቢያ ላይ የሚገኙ ዜጎች እንዲመርጡ በፈቀደው መሰረት ማታ አብዛኛው ሰው መርጦ ጨርሷል። በዚህ የተነሳ ሐዋሳ ላይ ዛሬ ውጤት ነው ሲለጠፈ ያለው።
የምርጫ ውጤት ሲመለከቱ ቪኦኤ ያነጋገራቸው ምራጮች ራሳቸውን በማስተዋወቅ ስለ ምርጫው ያላቸውን አስተያየትና ስሜታቸውን አጋርተውናል።
ሰው ከማለዳ 12 ሰዓት አንስተው እስከ ማታ እየመረጠ ነበር። መርጠናል እኛም ያው በሳ በመሃል ትንሽ የካርድ ድረስ ነበር። ከዛ በኋላ ካርዱ መጥቶ ሰው እስከ 3 ሰዓት መርጦ መውጣቱን ለማቆም በደም በጣም ደስ የሚል ምርጫ ነው። ያው ውጤቱ ጥሩ ይሆናል ብለን እንጠብቃለን።
ስሜ አለማየሁ ታፈሰ ይባላል። የምኖረው እዚህ ሲዳማ ክልል አዋሳ ከተማ ነው። ሚሊኒየም ቀበሌ ነው ያለሁት እና እናንተ በ14 በነበረው ምርጫ በጣም ደስተኛ ሆነን ዲሞክራሲያዊ ሰላማዊ ፍጹም የሆነ ምርጫ ነበር እና ደስ የሚል ጊዜ ቀን ነው ያሳለፍ ነው። ዛሬ ደግሞ ማለዳ መተን ውጤት ተለጥፎ ውጤት እያየን ነበር እና በጣም ደስ የሚል ነው። እግዚአብሔር ለምድራችን ትልቅ ነገር እንዳደረገ ከምድራችን ጋር ከኢትዮጵያ ጋር የእግዚአብሔር ክንድ እንዳለ ያየውበት ነው። እኔ በግሌ
ስሜ ኤርሚያስ ግርማ ይባላል። ያው የምኖረው አዋሳ ውስጥ ነው። የባንክ ባለሙያ ነኝ። አቢሲኒያ ባንክ ስራ አስኪያጅ ነኝ። እኔም ባለቤቴም ወተን መርጠናል። በጣም ደስ የሚል ነበረ። ትንሽ ወረፋ ነበረው። ያው ያንን በትዕግስት ጠብቀን ምርጫ አድርገናል። ዛሬ ደግሞ ያው በምሰራበት አካባቢ ያለ ውጤት ተለጥፎ እሱን ለማየት ነው የወጣው። እኔም የመረጥኩት ፓርቲ ስላለ ያንን ለማየት በማየቴ ይሄ በጣም ሰላማዊ መሆኑን ውጤቱም ቶሎ ሲለጠፍ ደግሞ ሰዎች አይተው የበለጠ የምርጫቸውን ውጤት ሲያዩ ደስ ይላል።
ድምጽ ሳይሰጥ የድምጽ መስጫ ወረቀት አልቋል መባሉን የሰማው ወጣት ደሞዝ ዳዊት ሁኔታው ቢያስደነግጠውም ጠብቆ መምረጡን ተናግሯል።
ወረቀት አልቋል ሲባል ያ በጣም ተሰምቶኛል። ያው በፕሌን እያነጡ ያደረሱ ነው ስለተባለ ውጭ ብለን ጠብቀን ነበር። ያው ከመጣ በኋላ ጠብቄ ያው ድምጽን ስጥቼ ነርኩት እና ምርጫ በአጠቃላይ ዘንድሮ ለየት የሚያደርገው ነገር ምንድነው? እንደ በፊቱ እህንን እክል ምረጥ እህክል ምረጥ ሳይባል ሰው በራሱ ፍላጎትና የመረጠው ይሻለኛል ብሎ የመረጠውን ፓርቲ በራሱ ጊዜ ገብቶ እየመረጠና ምርጫው በሰላም እየተከናወነ ይገኛል።
የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ አስፈጻሚዎች በሐዋሳ ከተማ የገጠማቸውን ተናግሯል።
መሰረት ተክለ ወልድ ባላለው ሐዋሳ ከተማ አስተዳደር ሳቡር ክፍለ ከተማ ዱሜ ቀበሌ እድገት ፍሬ መንደር የምርጫ ጣቢያችን ስም 1-2-1 ነው። ትናንት ያው በቅድሚያ ለሊት ነው የገባ ነው። ለሊት 11 ሰዓት በፊት ገብተን ቁሳቁሶችን አይተን ተከፋፍለን ስራ ተከፋፍለን ምደባችንን ከያዝን በኋላ ታዛቢዎችና የፖለቲካ ፓርቲ እጩና ተወካዮች በተገኙበት ተከፍቷል። 12 ሰዓት ላይ ተጀመረ እና ከ12 ሰዓት ጀምሮ ከሚጠናቀቅበት ሰዓት ድረስ በትግስት እየሰራን በነበረበት ሰዓት ያው በመራዘሙ ምክንያት እስከ 3 ሰዓት ድረስ ጨርሰን ቆጠራውን ለማከናወን ሞክረን ነበረ። ለመጨረስ ግን አልቻልንም። እስከ 9 ሰዓት ድረስ በቆየንበት ሰዓት ብዙ ስራዎችን ሰርተናል። አሁን ጧት ውጤት እያጠናከርን ነው።
ስሜ ታደለ ተሰማ እባላለሁ። ድምጽ መስጫ ወረቀት እጥረት አጋጥሞናል። በዛ የተነሳን ትንሽ ሰዓታት አቁመን ነበረን እና ከአቁመን በኋላ በፍጥነት አደረሰን ወደ 12 ሰዓት አካባቢ ደርሶናል እና ደግሞ ምርጫ ቦርድ ባስተላለፈው መሰረት እስከ 3 ሰዓት ተራዝሞ ነበር እና እስከዛ ድረስ እያስመረጠን ቆይተን 3 ሰዓት አካባቢ ያልመረጠ ሰው እንደገና መጥቶ መርጦ 3 ሰዓት ሰዓት አካባቢ አጥራቀን ወደ ድምጽ እንተቆጠረ ገብተናል። እየቆጠረን ያደረን አሁን ጧቱ እንደምታውቁ አጥናቀን ሁሉ ነገር አጥናቀን ውጤት እየለጠፈን እንገኛለን።
ሰዓታቸውን ለቪዮ እየሰጡ የሐዋሳ ከተማ መራጮች በምርጫው ሂደት ደስተኛ መሆናቸውን ገልጠው የሚያሸንፍም ሆነ የሚሸነፉ ፓርቲዎች ሰላማዊ የፖለቲካ ስርዓት እንዲለማመዱ አሳስቧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የሐዋሳውን ዘጋቢያችን ዮናታን ዘብዲዮስ ላደረሰን ዘገባ እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችንም እየተላለፈ ይገኛል። #ቪኦኤአማሪክ ብላችሁ ደግሞ በትዊተር ተከተሉ፣ ተነጋገሩ፣ ተወያዩ፣ አስተያየቶቻችሁንም አድርሱን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.hor.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ የዕለቱ አዘጋጅ አሉላ ከበደና ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ትላንት የተካሄደውን የምርጫ በተመለከተ በማግስቱ በየአካባቢው ያለውን የጸጥታ ሁኔታ ያጠናቀሩት ዘጋቢዎቻችንን ዘገባዎች የምናስደምጥበት ሰዓት ላይ እንገኛለን። በቅድሚያ ወደ አማራ ክልል ነው የምንወስዳችሁ። ትላንት የተካሄደው 6ኛው ሀገራዊ ምርጫ በሁሉም የክልሉ ከተሞች በሰላም መጠናቀቁን የአማራ ክልል ፖሊስ ኮሚሽን ኮሚሽነር ተፎቆላ አይፎክሩ አስታወቁ። ኮሚሽነሩ ሰላም ወዳዱ ሲሉም ለህዝቡና ለጸጥታ አካላት ምስጋና አቀርበዋል። አስቴር ምስጋናው የኮሚሽኑን መግለጫ ተከታትላ ተከታዩን አድርሳናለች።
ትላንት በተካሄደው 6ኛው ሀገራዊ ምርጫ ምንም አይነት የጸጥታ ችግር አለማጋጠሙን ነው የአማራ ክልል ፖሊስ ኮሚሽን ኮሚሽነር ተኮላ ይፎክሩ የገለጹት። ኮሚሽነሩ ዛሬ በሰጡት መግለጫ ለምርጫው በሰላም መጠናቀቅ አስተዋጽኦ አደረጉ ላሏቸው አካላትም ምስጋና አቀርበዋል።
ሰላም ወዳዱ የክልላችን ህዝብ ባንዱ ግን ለመምረጥ በሌላ በኩል ደግሞ ለክልላችን ምርጫው ኮንጀስ ስጋት ነጻ ሆኖ በሰላም እንዲጠናቀቅ ከክልሉ ከሚገኝ የክልልና የፌደራል ጸጥታ አካላት ጋር በጋራ አካባቢን በመጠበቅ ሰላሙ ምርጫው በሰላም እንዲጠናቀቅ ከፍተኛ አስተዋጽኦ አበርክቷል። በመሆኑም ለክልላችን ህዝብ ታላቅ ምስጋና አቀርባለሁ። ሁለተኛው ለዚህ ምርጫ ስኬት ከፍተኛ ሚና የነበረው የጸጥታና ደህንነት አካላት ናቸው። በዚህም የምርጫው ሂደት ከተጀመረበት እለት ጀምሮ ምርጫው በሰላም እንዲጠናቀቅ ገለልተኛነቱን በማረጋገጥ የክልላችን ፖሊስ፣ የክልላችን ሚሊሻ፣ የክልላችን ህዝብና ሰላም ደህንነት ቢሮ፣ የፌደራል ፖሊስ፣ የፌደራል መከላከያ፣ ብሔራዊ ደህንነትና ለልጭ ጸጥታ አካላት በጋራ ጥምረት ባደረግነው ኦፕሬሽን ምርጫው በሰላም እንዲጠናቀቅ አድርጓል። በዚህ ምርጫ ስራ ላይ የፌደራልም ሆነ የክልላችን ጸጥታና ደህንነት አካላት ደከመኝ ሰለቸኝ ሳይሉ ለ24 ሰዓት ቀን ከሌሊት በመስራትና የአካባቢውን ጸጥታ በማስከበር ከፍተኛ አስተዋጽኦ አበርክቷል። ይህ አስተዋጽኦ ለከቀን በመስራት ብቻ ሳይሆን እስከ ህይወት መስዋዕትነት በመክፈል
ትናንት በነበረው የምርጫ ሂደት ጥቃቅን የሚባሉ ወንጀሎች የተፈጸሙ ቢሆንም ወዲያውኑ በቁጥጥር ስር ሊውሉ መቻላቸውን ገልጸዋል። እንደ ኮሚሽነሩ ገለጻ በሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ አንድ ግለሰብ በድምጽ መስጫ አካባቢ ወረቀት እየበተነ ቅስቀሳ ሲያደርግ በቁጥጥር ስር ውሎ ምርመራው ተጣርቶ በተፋጠነ የፍርድ ሂደት በዋለው ችሎት የ8000 ብር የገንዘብ መቀጮ ተወስኖበታል። በተመሳሳይ በምዕራብ ጎጃም ዞን ጃቢ ጠናን ወረዳ የቀበሌ 16 ምርጫ ጣቢያ ቀበሌ ዋና አስተዳዳሪ በትላንትና ዕለት የምርጫ ቁሳቁስ የያዘው ሰማያዊ ሳጥን ሰርቆ በመውሰድ ከውሃ ጉድጓድ ውስጥ የደበቀው ቢሆንም የጸጥታ ኃይሉ ባደረገው ማጣራትና ክትትል ቁሳቁሱ ሳይበለሽ የተገኘ ሲሆን ተጠርጣሪውም በቁጥጥር ስር ውሎ ምርመራው እየተጣራ ይገኛል ብለዋል። እንዲሁም በሰሜን ጎንደር ዞን ዳባት ወረዳ አካባቢ በትናንትናው ዕለት ማንነታቸው ያልታወቁ ግለሰቦች ወደ ምርጫ ጣቢያ በመሄድ በጥበቃ ላይ በሚገኙ የጸጥታ ኃይሎች ላይ ትጥቅ እንዲያወርዱ በማዘዝና በመተኮስ አንድ የፖሊስ አባል መግደላቸውንም ገልጸዋል። በሌላው ላይ ደግሞ የመቁሰል አደጋ መድረሱንም ኮሚሽነሩ ገልጸዋል። ይህ እንዲህ እንዳለ ትናንት ማምሻውን የተጠናቀቀው የመራጮች የድምጽ አሰጣጥ ሂደት ለሊቱን በሙሉ ቆጠራው ሲካሄድ አድሯል። ቆጠራው የተጠናቀቀባቸው ጣቢያዎችም በረፋዱ ላይ ጊዜያዊ ውጤት ይፋ ሲያደርጉ መቆየት ቸውን ተመልክቻለሁ። መራጮችም በየምርጫ ጣቢያው በር ላይ ሆነው ውጤት ሲመለከቱም አስተውያለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው እናመሰግናለን። አሁን ደግሞ በቀጥታ ከባህር ዳር ወደ ድሬዳዋ ነው የምንወስዳችሁ። በድሬዳዋ አስተዳደር 6ኛው ብሔራዊ ምርጫ በሰላም መጠናቀቁን የብሔራዊ ምርጫ ቦርድ የድሬዳዋ ቅርንጫፍ አስታውቋል። በምርጫው ሂደት ያጋጠመ ምንም አይነት የጸጥታ ስጋት አለመኖሩን የከተማው አስተዳደር ፖሊስ አስታውቋል። አዲስ ቸኮል ተጨማሪ አለው።
በድሬዳዋ አስተዳደር ለስቶኮች ምክር ቤትና ለአስተዳደር ምክር ቤት ተካሄደው ምርጫ በሰላም መጠናቀቁን በብሔራዊ ምርጫ ቦርድ የድሬዳዋ ቅርንጫፍ ኃላፊ አቶ ዚያድ ያሲን አስታወቁ።
እንደ ድሬዳዋ ከተማ አስተዳደራችን የ2013 ምርጫ ለማስፈጸም ምርጫ ቦርድ ከፍተኛ ዝግጅቶችን ሲያደርግ ነበረ። ያንንም በተቆረጠልን ቀን መሰረት ከኔ 14/2013 ዓ.ም በከተማ አስተዳደራችን ባሉት የምርጫ ጣቢያዎች ሁሉ በ265 የምርጫ ጣቢያዎች የምርጫ ቁሳቁሶች ደርሰውን በዛ መሰረት በሁሉም ምርጫ ጣቢያዎች ከማለዳው 12 ሰዓት ጀምሮ እስከ ምሽቱ 3 ሰዓት ድረስ መራጮች ወጥተው ድምጻቸውን ሰጥተው በሰላም ተጠናቋል።
አቶ ዚያድ በመግለጫቸው የምርጫ ወረቀት ስርጭት መዘግየት ከፈጠረው ውስን ችግር በስተቀር የጎላ እንቅፋት አላጋጠመም ነበር ብለዋል። ኮተኒ በተባለ ንዑስ ምርጫ ጣቢያ ግን የተሳሳተ የሌላ ቀበሌ ምርጫ ወረቀት በመምጣቱ በዚያ ንዑስ ምርጫ ጣቢያ ምርጫ ለመካሄዱና የምርጫ ቦርድ ውሳኔ እየተጠበቀ መሆኑን አስታውቀዋል። በትላንትናው ዕለት ቪኦኤ ያነጋገራቸው የኢዜማ ነጻነትና ኩልነት አብንና የእናት ፓርቲ አመራሮች በምርጫ ወቅት ለመራጮች ስለምርጫው የሚሰጡ ማብራሪያዎች ላይ ለገዢው ፓርቲ የሚያደላ ገለጻ ያደረጉ ምርጫ አስፈጻሚዎች አጋጥመዋቸው ለምርጫ ቦርድ ሪፖርት በማድረግ አስቆሟቸው እንደነበር እንዲሁም ያልተመዘገቡ ነዋሪዎች ለመምረጥ ሲሞክሩ እንዳይመርጡ ማስደረጋቸውን ተናግረው የነበረ ሲሆን የምርጫ ቦርድ ድሬዳዋ ቅርንጫፍ ኃላፊ አቶ ዚያድ ግን ከተፎካካሪ ፓርቲዎች የቀረበ ምንም አይነት ቅሬታ አልነበረም ብለዋል። በሌላ በኩል የድሬዳዋ ፖሊስ ኮሚሽን ኮሚሽነር አለሙ መግራ ለጋዜጠኞች በሰጡት መግለጫ ምርጫው ያለምንም የጸጥታ ችግር መጠናቀቁን ይፋ አድርገዋል።
ምርጫው ትላንትና በሰላማዊ ሁኔታ በሁሉም የምርጫ ጣቢያዎች፣ በሁሉም የድሬዳዋ የገጠርና የከተማ ቀበሌዎች መንደሮች ያለምንም የጸጥታ ችግር ተከናውኗል። በዚህ ሂደት ውስጥ እንግዲህ እስካሁን የገጠመ ምንም አይነት የጸጥታ ችግር የለም። ይህንንም ባለበት ሁኔታ ለማስተካከል የድሬዳዋ ፖሊስ ኮሚሽን ከአብሮ ከሚሰራቸው የጸጥታ ኃይላት ወይም ደግሞ ኮማንድ ፖስት በጋራ ያለምንም ችግር እያስከተለ ነው ያለው። ስለዚህ ህዝቡ ይህንን ምርጫ በነቂስ ወጥቶ ያለምንም የጸጥታ ችግር ለጸጥታ ኃይሉ ተባባሪ በመሆን የሰራ በመሆኑ በቅድሚያ የድሬዳዋ ከተማን ህዝብ ላመሰግን እወዳለሁ። ሁለተኛ ይህ የህዝብ አገልጋይ የሆነው በጀግንነት የሚጠብቀው በሰብአዊነት የሚያገለግለው የድሬዳዋ ፖሊስ፣ የፌዴራል ፖሊስ፣ የመከላከያ ሰራዊት፣ የአስተዳደሩ ሚሊሻ በጋራ ሆኖ በመስራቱ አሁንም ከፍ ያለ ምስጋና ይገባዋል።
ኮሚሽነር አለሙ ለምርጫው ያለምንም የጸጥታ ችግር መጠናቀቅ ከአስተዳደሩ ነዋሪዎችና ከኮማንድ ፖስቱ የጸጥታ አካላት ባሻገር የድሬዳዋ ወጣቶችን ከሌሎች ለይተው አመስግነዋል። የድሬዳዋ ፖሊስና ሚሊሻ አባላት ህጉ በሚያዘው መሰረት አስፈላጊውን ጥበቃ ሲያደርጉ እንደነበረ ገልጸው ከምርጫ ቦርድ ጋር የነበራቸውን ግንኙነት ፍጹም በመግባባት መንፈስ ላይ የተመሰረተ ሲሉ ገልጸውታል። አስቀድሞ ምርጫ ነክ ወንጀል ከተፈጸመ በሚል ተቋቁሞ የነበረ ከፖሊስና አቃቤ ህግ የተውጣጣ ኮሚቴ የነበረ ቢኖርም እስካሁን ምንም ወንጀል ባለመፈጸሙ ኮሚቴው ምንም ስራ አልሰራም ብለዋል። የድሬዳዋ አስተዳደር ከንቲባ አህመድ መሐመድ ቡሁም በግል ገጻቸው ላይ ስልጡንና ጨዋ ያሉት ኔድሬዷ ነዋሪ አመስግነዋል። በድሬዷ 265 ምርጫ ጣቢያዎችና 47 የምርጫ ክልሎች ያሉ ሲሆን ገዢውን ፓርቲ ጨምሮ 10 የፖለቲካ ፓርቲዎች ለምርጫ ተወዳድረዋል። በዛሬው ዕለት በተዘዋወርንባቸው አካባቢዎች ምርጫ ጣቢያዎች ጊዜያዊ ውጤቶችን ለጥፈው የአካባቢው ነዋሪዎች ውጤቶችን ሲመለከቱ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፍላችሁን ዝግጅታችንን ነው እያዳመጣችሁ ያላችሁት። በዝግጅቶቻችን ላይ አስተያየት ካላችሁ አስተያየቶቻችሁን በስልክ መስመራችንን ልታደርሱን ስልክ ቁጥራችንን እናስታውሳችሁ። 202-205-9942 የውስጥ መስመር 14 በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። horn@voenews.com ደግሞ የኢሜል አድራሻችን ነው። በኢሜል አድራሻችን አስተያየቶቻችሁን አድርሱን። የምርጫ ማግስት ዘገባዎቻችን ይቀጥላሉ። አሁን ደግሞ ወደ አምቦ ነው የምንወስዳችሁ። በኦሮሚያ ክልል ምርጫው በሰላማዊ ሁኔታ ተጠናቀቀ ሲሉ በኢትዮጵያ ብሔራዊ ምርጫ ቦርድ የኦሮሚያ ክልል ምርጫ ቦርድ ስራ አስኪያጅ አቶ ረጋሳ ገለታ አስታወቁ። በሌላ በኩል የምዕራብ ሸዋ ፖሊስ መምሪያ ኃላፊ በድሬ እንጭኒ ወረዳ ውስጥ አንድ የአምቡላንስ ሾፌር በታጣቂዎች መገደሉን ገልጸው በአጠቃላይ ግን በዞኑ የምርጫው ላይ የጎላ የጸጥታ ሁኔታ ሳይታይበት በሰላም ተጠናቋል ብለዋል። ናኮር መልካ ከአምቦ ዝርዝሩን አድርሶናል።
አመሰግናለሁ። ከምርጫው በኋላ በአምቦ ከተማ እለታዊ መስተጋብሩ እንደቀጠለ ነው። በዛሬው ዕለት የመጓጓዣ አገልግሎት ከጧቱ ጀምሮ እንደቀጠለ ነው። ትናንትና የሶስት እግር ተሽከርካሪ ወይም ባጃጅ አገልግሎት በከተማው ባለመኖሩ ሰዎች በእግራቸው ሲንቀሳቀሱ ነው የነበረው። በዛሬው ዕለት ግን የመጓጓዣ አገልግሎትም የንግድም እንዲሁም የመንግስት መስሪያ ቤት ስራም ተጀምሮ ነው ያስተዋልኩት። በአንዳንድ ቦታዎች ላይ የምርጫው ውጤት ከአመሻሹ እንደ ኢትዮጵያ አቆጣጠር ከምሽቱ 11 ሰዓት ገደማ ተለጥፎ አይቻለሁ። በብዙ ቦታዎች ግን አሁንም የምርጫው ውጤት አልተለጠፈም። በአምቦ ከተማ ተዘዋውሬ ያነጋገርኳቸው ሰዎች ምርጫው በሰላም መጠናቀቁንና ሰዎች ወደ ስራቸው መመለሳቸውንና የምርጫውንም ውጤት እንደሚጠባበቁ ነው የተናገሩት። ከጸጥታ ጋር በተያያዘ በአምቦ ከተማ ምንም ችግር እንደሌለ እኔ በተዘዋወርኩባቸው ቦታዎች ላይ ለማስተዋል ችያለሁ። ከከተማው ኮሙኒኬሽንስም ለማረጋገጥ የቻልኩት ይሄንን ነው። በዞን ደረጃ ስናይ ደግሞ እንደ ምዕራብ ሸዋ ምርጫው በ20 ወረዳዎች በሰላማዊ ሁኔታ ተጠናቋል ብለዋል የምዕራብ ሸዋ ዞን ፖሊስ መምሪያ ኃላፊ ኮማንደር አደሬቶላ። በአንዳንድ ቦታዎች ላይ ግን የጸጥታ ችግሮች እንደተስተዋሉ ተናግሯል። ከነዛ መካከለም ትናንትና አንድ የአምቡላንስ ሹፌር በታጣቂዎች በተተኮሰበት ጥይት ህይወቱ ማለፉንና የወረዳው ጸጥታና አስተዳደር ኃላፊም እንዲሁ መቁሰሉን ተናግሯል። በትናንትናው ዕለት በዞኑ የሚገኘው የምርጫ ቦርድ ማስተባበሪያ ጽፈት ቤት 3 ሰዎች በሊበንጃዊ ወረዳ ኖኖ የምርጫ ክልል ውስጥ መገደላቸውን ገልጸውልን ነበር። ሊበንጃዊ ውስጥ የጸጥታ ችግር መከሰቱን አልሸሸጉም ኮማንደር አደሬ። ነገር ግን የጸጥታ ችግሩን ተከትሎ ስለመጣው ጉዳት ማጣራት እየተደረገ ነው ብለዋል። ቆስሎ ሆስፒታል የገቡ አሉ። ምርጫው በሰላም እንዲከናወን መስዋዕትነትም ተከፍሏል በጸጥታ ኃይሉ ብለዋል። ግን ማጣራት ተደርጎ የሚገለጽ መሆኑን ነው የጠቀሱት። በተረፈ በቁጥር የገለጹት ነገር የለም። በሌሎች 20 ወረዳዎች ግን ምርጫው በሰላማዊ ሁኔታ ተካሂዶ ተጠናቋል ሲሉ ለጋዜጠኞች መግለጫ ሰጥተዋል። በሌላ በኩል በብሔራዊ ምርጫ ቦርድ የኦሮሚያ ክልል ኃላፊ የሆኑት አቶ ረጋሳ ገለታ ምርጫው በመላው ኦሮሚያ በሰላማዊ ሁኔታ ተጠናቋል ብለዋል። በሰላማዊ ሁኔታ ተጠናቋል ከማለት ውጪ ዝርዝር መረጃዎችን ከመስጠት ተቆጥበዋል። ምክንያቱም ይህንን በተመለከተ የብሔራዊ ምርጫ ቦርድ የሚያወጣቸውን መግለጫዎች ተከታተሉ ሲሉም እንዲሁ ጥቆማ ሰጥተውናል። ለአሜሪካ ድምጽ ናኮር መልካ ከአምቦ።
ናኮር መልካ ያደረሰንን አጠቃላይ የታዘበውን ግምገማ ስላደረሰን እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ ደግሞ ትንታኔ ነው የምናገኘው። ኢትዮጵያ ውስጥ ለ6ኛው አጠቃላይ ሀገራዊ አቀፍ ምርጫ የሚደረገው ዝግጅት ተጠናቆ ትላንት የምርጫ ሳጥኖች በየምርጫ ጣቢያዎች ተከፍተው ድምጽ ተሰጥተዋል። ዛሬ ደግሞ ቆጠራ እየተካሄደ ነው። ነዋሪዎችም ድምጽ በመስጠት ላይ ያሉባቸው አካባቢዎች አሉ። ይገኛሉ። ባልደረባችን ስመንሽ ቆየ በግሪንስቦሮ የሰሜን ካሮላይና ኤኤንቲ ዩኒቨርሲቲ የፖለቲካ ሳይንስ እና ዓለም አቀፍ ግንኙነቶች ፕሮፌሰር የሆኑትን ዶክተር ብሩክ ኃይሉን አነጋግራለች። ይህ ምርጫ ለኢትዮጵያውያን ምን ትርጉም ይኖረዋል ብላ ከድምጽ አሰጣጡ ጀምሮ ነው የጠየቀቻቸው። ለፕሮፌሰር ብሩክ ላነሳችው ጥያቄ የሰጧት ምላሽ አካታ ተከታዩን ዘገባ አሰናድታለች።
ፕሮፌሰር ብሩክ ኃይሉ አቴንስ ኦሃዮ በሚገኘው ስክሪፕስ የኮሙኒኬሽንስ ኮሌጅ የጋዜጠኝነት መምህርም ናቸው። በኦሃዮ ዩኒቨርሲቲ ዓለም አቀፍ አመራር ማዕከል ዳይሬክተር ሆነውም አገልግለዋል። ኢትዮጵያን በተለያዩ ዓለም አቀፍ መድረኮችና ተልእኮችም ወክለው ያገለገሉ ዲፕሎማትም ናቸው። ዛሬ በኢትዮጵያ የሚካሄደውን 6ኛው ሀገራዊ ምርጫ ታዲያ እንደማንኛውም ተራ ምርጫ አድርገው እንደማይቆጥሩት ይናገራሉ።
ወደ ተቅጣጫ ምን ወዳት ሀገራችን ከዳለች የሚለው በጣም የሚወስን ነው። ይህንን ምርጫ በሚገባ በሰላም በጤና ከተሻገረች ሀገራችን በጽኑ ቤት በጽኑ የቤት መሰረት ነውና ለቤት ጽናት ያለው መሰረት ድንጋይ ጣል ማለት ነው። የተቀረውን እንግዲህ በየአምስት አመቱ እየተስተካከለ እየሰፋ እየጠለቀ ፓርቲዎችም ሞሪ እየገቡ እየተወዳደሩ ይሄዳሉ ማለት ነው። እና ለሀገራችን ወሳኝ አድርጌ ነው የምወስደው። ትልቅ ምርጫ፣ ታሪካዊ ምርጫ አድርጌ ነው የምወስደው።
በኢትዮጵያ በዛሬው ዕለት ከሚከናወነው ምርጫ አስቀድሞ በሀገሪቱ የተለያዩ አካባቢዎች ግጭት፣ መፈናቀል፣ ጦርነትና የፖለቲካ ፓርቲ አመራሮች እስር ተከስቷል። በተጨማሪም በጸጥታና በተለያዩ ምክንያቶች ዛሬ ምርጫ ማይካሄድባቸውና ለመጪው ሳምንት የተላለፈባቸው አካባቢዎችም አሉ። ፕሮፌሰር ብሩክን በእነዚህ ሁኔታዎች ውስጥ ሆኖ የሚከናወን ምርጫ እንዴት የተሟላ መሆን ይችላል የሚል ጥያቄ አንስተንላቸዋል።
ዋናው ማለት ያለብን አብዛሃኑ ለምሳሌ ፌደራል ፓርላማው 547 ወንበር አለው። 547 ኮንስቲቱዌንሲስ ወይ ኤሌክቶራል ዲስትሪክቶች አሉት ማለት ነው። ማጆሪቲውን እናረጋለን እሱ ብለን ስንል ስንደምር የትግራይንም የሐረሪንም የሶማሌንም ስንደምር 63 ነው ባልሳሳት። የሶስቱ ክልሎች ቤንሻንጉልም እንደዚህ ጥቂት ወንበሮች ናቸው። ለማሳነስ አይደለም ጥቂት ማለት እሱን ከ547 ስናወዳድር 25% ኦፍ ዘ ቶታል ድምር 547 ኤሪያዎች ከበር አይደረግም ማለት ነው። ይሄ ምን ማለት ነው? 3/4 በሚገባ ይደረጋል። ሁልጊዜ ምርጫ በእንከን በሎጂስቲክስ በችግር እንኳን ኢትዮጵያ ሌላም አፍሪካ ሀገሮች ላቲን አሜሪካን ኤዥያን ኢቨን አውሮፓ ሀገሮች ጉድለት ይኖራልና ዋናው አብዛሃኑ ቦታ ይደረጋል ነው። ሊጂቲመሲና ተቀማማነት እንዲያገኝ ክሬዲብል በሆነ ሁኔታ ይካሄዳሉ። ያስ ካለ ድረስ ሀገራችን ውስጥ የሰላም መደፍረስ በታጠቁ ቡድኖች መካከል ሳቦታጁ የውስጥም ሆነ የውጭ ዲተር እስካላደረገን ድረስ አይ ቲንክ ምርጫው በደንብ ይካሄዳል። አብዛኑ ቦታ ይደረጋል። እንደገና በነገራችን ላይ የሀረሩና የቤንሻንጉል ጉሙዙና እንዲሁም የሶማሌ ክልሉ ሴፕተምበር 1 ማለት አይ ቲንክ ኦገስት መጨረሻ መሰለኝ በምዕራብ ዓለም ካለንደር አቆጣጠር ይደረጉ ናቸው። ስለዚህ በአዲሱ ዓመት አዲሱ ፓርላማ ስራውን ሲጀምር እነሱም ሬዲ ሆነው ይቀርቡና ከ547 ውስጥ ደፍነት ከትግራይ ክልል በስተቀረ ምክንያቱም ጸጥታው ገና መረጋገጥ ነው ስላለበት ከዛ በስተቀረ ሁሉ ጋር ተደርጓል ይደረጋል። 95% 93% ኦፍ ሲትስ ቶታል ሲት ይሆናል።
ይህ ስድስተኛው ሀገር አቀፍ ምርጫ የኢትዮጵያ ስርዓት የሚፈተሽበት ነው የሚሉት ፕሮፌሰር ብሩክ ቀደም ሲል በኢትዮጵያ ተስተዋሉትን ግጭቶች ጨምሮ ሌላ ተጨማሪ ሁከት ተከስቶ ሰላማዊ ሰዎች የጉዳት ሰለባ እንዳይሆኑ የምርጫውን ውጤት በጸጋ በመቀበልና ቅሬታዎችን በአግባቡ በማቅረብ ጥንቃቄ ማድረግ እንደሚገባም ይመክራሉ።
አንደኛ ታሪካዊ ነው ብያለሁ። ምርጫ የኢትዮጵያ ንጣፍ መንጣኝ ነው። ለበጎም ለክፉም ይዳርጋል። የምርጫውን ውጤት በጸጋ መቀበል አለብን። ቅሬታ ካለ በአዋጅ ተደንግጓል። ለምሳሌ አንድ ወረዳ ኤክስ ወሰሜን ኢትዮጵያ ወይ ምዕራብ ኢትዮጵያ ወይ ደቡብ ኢትዮጵያ ክልል ዋቴቨር ኦሮሚያ ወይ አማራ ክልል ቅሬታ ካለ በቅሬታው ፕሮሲጀር መሰረት ያለምንም አንቻ ግራንቻ አፍላ አድርጎ ለሚዲያ ነግሮ በሰነድ እንዲያዝ አድርጎ ኤሌክትራል ቦርዱን ቻሌንጅ እያደረጉ ከዛም ወደ ፍርድ ቤት ጉዳዩ እንዲሆን ማድረግ ነው። ሁሉም ይፈተሽ ነው። አሁን ማንም ይፈተሽ? ገዢው ፓርቲ፣ ተቀናቃኝ ፓርቲ፣ ሁሉም ክልል ፓርቲ፣ ሁሉም ሊፈተሽ። ሊፈተሹ ማለት በኢትዮጵያ አይን በኢትዮጵያ ሕዝብ አይን መነጽር ሊመዘኑ ነው። ፍሬውና ምኑ ሊለይ ነው ሊታይ ነው። እውነቱን ለመናገር እንዴት ምለው መሸነፍንም በጸጋ መቀበል ያስፈልጋል። ይሄ ልጆች ሆነ ስንጫወት መሸነፋችንን ስናቅ የማፍረስ ጨዋታ አለ ውጤቱን ስለምናቅ። ይሄ ተቀባይነት መኖር የለበት። መቀበል ህዝብን ማክበር የህዝብን ድምጽ ማክበር ቅሬታ ካላችሁ እንዳልኩሽ ዚዮረዳ ዛውረ ቅሬታ አለብን ብሎ አፕላይ ይደረጋል ህግን የግን ውሳኔ በትግስት መጠበቅ ያስፈልጋል ከተሸነፉም መሸነፋቸው ማመን ከገቡም 20 ወንበር 5 የሚያዙ በቅንነት ለዛች ለምንወዳት ሀገራችን መስራት ይጠበቃል ከተሸነፉ ለሚቀጥለው 5 አመት እንደው መዘጋጀት ያስፈልጋል መዘካሽነፉም ደግሞ የድካማቸው ውጤት ነው የህዝብ ልዕልና ህዝብ ነው ወሳኝ ዳኛ የህዝብ ድምጽ በዛ መሰረት ገዢው ሆነ ተቃዋሚ ፓርቲዎች ውጤት መጠበቅ አለባቸው
ፕሮፌሰር ብሩክ አክለው ከምርጫ በኋላ ለሚሆነው ነገር ሁሉ ህዝብም የተፎካካሪ ፓርቲ አባላትና ሀገሪቱን ያስተዳደረ የሚገኘው ገዢው ፓርቲ ኃላፊነት አለባቸው ሲሉ አሳስበዋል። በመላ ሀገሪቱ ዛሬ ለሚደረገው ምርጫ ድምጽ ለመስጠት 37 ሚሊዮን ሰዎች የተመዘገቡ ሲሆን 167 የሀገር ውስጥ ሲቪክ ማህበራትና የአፍሪካ ህብረትን ጨምሮ ሌሎች የዓለም አቀፍ ታዛቢዎች ምርጫውን እንደሚታዘቡ የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ሳምንት አስታውቆ ነበር። በጸጥታና በተለያዩ ምክንያቶች ምርጫው በዛሬው ዕለት በማይካሄድባቸው 59 የምርጫ ክልሎች ደግሞ ምርጫው ጳጉሜ 1 እንደሚካሄድ ቦርዱ ጨምሮ ማስተዋወቁ ይታወሳል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽ የቆየን ለዘገባውና አመሰግናለን አድማጮች። ይህ ዘገባ በትላንትናው ዕለት ለምርጫው ዕለት የተዘጋጀና ትላንት በገለጽንላችሁ መሰረት ደግሞ በጊዜ እጥረት ምክንያት ለዛሬ በይደር ያቆየነው ዘገባ ነው። ስመኝሽ የቆየንም እንግዳዋንም እናመሰግናለን። አድማጮች አሁን ወደ ፕሮግራማችን የመጨረሻው ክፍል ላይ እንገኛለን። የምርጫ ማግስት ዘገባዎቻችንን አጠናቀናል። ዘጋቢዎቻችን ከያሉበት ሆነው የላኩልንን ዘገባ አስደምጠ ናችኋል። በነገው ምሽት ደግሞ ተከታታይ ዘገባዎችን እናቀርብላችኋለን። አሁን ከምርጫ ወሬ ወጣ እንልና ሌላ ዘገባ እናስደምጣችኋለን። ወደ ዘገባችን ስናልፍ አንድ የቴክኖሎጂ ተቋም እናገኛለን። ካምብሪጅ ኢንዱስትሪስ ይባላል። አዲስ አበባ ረጥ ላይ የተቋቋመ የከተማው የተቸገረችበትን ቆሻሻ ወደ መልካም ውጤት ለመቀየር እየጣረ ያለ ተቋም ነው። ጥረቱም ዓለም አቀፍ ዕውቅናን ከሰሞኑ አስገኝቶለታል። ስለ ተቋሙ እንቅስቃሴ ለማወቅ ሐላፊውን አቶ ሳሙኤል አለማየሁን በስልክ መስመር አግኝቶ ያነጋገራቸው ሀብታሙ ስዩም ነው። ወደ ምንልሳቸው።
በጣም ጥሩ። ይሄንን ቆሻሻ ወደ ኃይል ለመቀየር በፈረንጆች አቆጣጠር በ2011 አካባቢ ላይ 2010 እና 11 ላይ ጥናቶቹን ጀመርን። ከዛ በፊት እኔ እና አብረው መስራች ባልደረቦቼ ጋር በተለያዩ የዴቨሎፕመንት የቴክኖሎጂ ስራዎች ላይ ስንሳተፍ እንኖራለን። እኔ ተወልጄ ያደኩት ኢትዮጵያ ነው። ሃይ ስኩል እና ኮሌጅ ትምህርቴን እዚህ አሜሪካን ሀገር ነው ያደረኩት። አሜሪካን ሀገር ስታንፎርድ ዩኒቨርሲቲ ነው የተማርኩት በኢንጂነሪንግ ዲግሪ። ከዛ የስራ ፈጣሪ ወይንም አንትርፕረነር ሁኜ ደግሞ በኢንቨስትመንት ሳይድ ቨንሮክ ወይም የሮክፈለር ቤተሰቦች የኢንቨስትመንት ተቋም ውስጥ ኢንቨስተር ሁኜ ሰራ ነበረ። ስታርታፖችን ሳረግ መጀመሪያ ወደ አፍሪካ ሙቭ ሳረግ ካሜሮን ላይ ኢንቨስትመንቶችን ሰርተናል። ግን ኢትዮጵያ ውስጥ መኖርም ስጀምር ሌሎችም አፍሪካ ሀገሮች ወደ 12 አፍሪካ ሀገሮች ላይ የቴክኖሎጂ ኩባንያውን አዋቅሬ ያደጉ ስራዎችን ሰርተን ነበረ። ከዛ ቆሻሻ ግን በየቀኑ ፊት ለፊት ላይ የሚያጋጥም ቻሌንጂንግ ስራ ነው። ቆሻሻው በብዛት ይሰበሰብና out of sight out of mind ወይንም ከእይታ ከጠፋ ከአይምሮም ይጠፋ አለ እንደሚባለው፣ የሚወገድበት ቦታዎች ግን እንዴት አደርገው ከርሰ ምድሩን እየጎዱ እንደሆኑ አየሩን እየጎዱ እንደሆኑ እዛ አካባቢ የሚኖረውን ሰው የሚወገዱበት ስራዎች በጣም ለአካባቢያችን ጎጂ መሆኑን ስመለከተው በጣም አንገብጋቢ ስራ መሆኑን ነው ያየሁት። ከዛም የኔ ኮፋውንደሮች ጋር DP CleanTech አብረው መመስራች ባልደረቦቼ ጋር DP CleanTech ይባላል። DP CleanTech በዓለም አሉ ከሚባሉት ኩባንያዎች አንደኛው ነው በቆሻሻ ኃይል ማመንጫዎች። ደግሞ ለቆሻሻ ኃይል ማመንጫዎች የሚያስፈልጉትን መሳሪያዎችን የሚያመርት ኩባንያ ነው። እሱን አንድ ላይ በመሆን ካምብሪጅ ኢንዱስትሪን ፈጥረን የቆሻሻ ኃይል ማመንጫ ለአፍሪካ ሀገሮች ለመስራት መግፋት ጀመርን። የረቢን ቆሻሻ ኃይል ማመንጫ የመጀመሪያ ፕሮጀክታችን ሆኖ ለአፍሪካ ሰርተንበታል።
እንግዲህ የተለያዩ ተቋማት በኃይል ምንጮች ላይ ለመስራት ሲፈልጉ የነፋስ ኃይልን የውሃ ኃይልን ቀድሞ ያስባሉ። እናንተ ግን ቆሻሻን ነው እንደ ጥሬ ዕቃ መጠቀም የፈለጋችሁትና እሱን ነው ወደ ኃይል መቀየር የተመኛችሁት። የዚህ ዋነኛ ምክንያቱ ምንድነው?
በጣም ጥሩ ጥያቄ ነው። በአንደኛው በኩል ስትመለከተው አጠቃላይ ሪኒዩብል ኤነርጂ ወይንም ታዳሽ ኃይልን ማመንጨት ስትፈልግ በተለያዩ አይነት ሰበጣጥሮ ኮምፕሊመንተሪ እንዲሆኑ ወይም ስበራሳቸው ደጋገፉ እንዲሆኑ ያስፈልጋል። ንፋስ ከሌለ የማያመነጭበት ጊዜ ነው ያለው። ፀሐይ የፀሐይ ብርሃን ከሌለ ወይንም ደመና ካለበት አያመነጭም። ሃይድሮም እንደምናቀው እንትን ከሌለ አያመነጭም። ውሃው ከሌለ ወይም ዝናቡ ካልዘነበ። እነዚህ ደግሞ ፋሲሊቲዎች በብዛት ከመሃል ከተማዎች ብዙ ጊዜ ኃይል የምንጠቀመው መሃል ከተማዎች ላይ ነው። ከነሱ ግን ርቀው ነው። ለምሳሌ ኢትዮጵያ ላይ ብንመለከት የሃይድሮ ከውሃ ኃይል የምንጠቀምባቸው በብዛት on average 700 ኪሎ ሜትር ርቀው ነው ያሉት። ሶላሮቹ ምራቅ ብለው ነው በብዛት የሚገኙት። ሁሉም ጥቅምም አላቸው ዲስአድቫንቴጅም እና ጉዳትም አላቸው። ከቆሻሻ ኃይል ማመንጫ ጥቅሙ ምንድነው? ቆሻሻ እስካለ ድረስ 24 ሰዓት ሙሉ መስራት የሚችል አመቱ ሙሉ መስራት የሚችል ኃይል ማመንጫ ነው። 24 ሰዓት ቆሻሻ ደግሞ ሰው ካለ ቆሻሻ አለ። ቆሻሻ ደግሞ ለማስወገድ ስንፈልግ ላንድ ፊል ውስጥ የምናስወግደው ከሆነ በጣም ብዙ ቦታ ይፈጅብናል። ይሄኛው ሁለትን ወፍ ባንድ ድንጋይ መግደል እንደሚባለው ቆሻሻውንም በትክክለኛ መንገድ ለማስወገድ ኃይሉንም ደግሞ እዛው ከተማ ውስጥ 24 ሰዓት በሚያስፈልገን ጊዜ ለማመንጨት የሚያስችል ኃይል ማመንጫ ይሆናል። ሌሎቹንም ደግሞ አብሮ ጎን ለጎን መሄድ የሚችልና ኮምፕሊመንት ማድረግ የሚችል ፕሮጀክት ነው። ለዛም ነው በጣም የገፋንበት።
ምን አይነት ስራዎችን ሰራችሁ? በእነዚህ አመታት ውስጥ ምን ያክል ቆሻሻን ወደ ኃይል ለመቀየርስ ቻላችሁ?
በጣም ጥሩ። ፕሮጀክቱን የፕላኒንግ ስቴጁ ወደ 2 አመት ተኩል በላይ ፈጀብን። ከዛ ኮንስትራክሽኑን ለመጀመር ኮንስትራክሽኑን ጀምረን ስራ ላይ ሙሉ ለሙሉ መዋል የጀመረው ሜይ 2019 ላይ ነው። ባለፉት 12 ወራቶቹ ፋሲሊቲው አሁን ይሄ የረቢ ቆሻሻ ኃይል ማመንጫ በኢትዮጵያን ኤሌክትሪክ ፓወር ነው ያስረከብነው። ባለፉት 12 ወራቶች ብቻ 530 ሚሊዮን ኪሎ ግራም ቆሻሻ ሶግዷል። ይሄም አዲስ አበባ ውስጥ ከተሰበሰበው ቆሻሻ 90% በላይ ነው። ከተሰበሰበው ቆሻሻ 191 ሚሊዮን ኪሎዋት አወር ኤሌክትሪሲቲ ናሽናል ግሪድ ውስጥ አስገብቷል። ለቤት ፍጆታዎች ከ20% በላይ household electricity ፍጆታውን መያዝ የቻለ የኃይል ምንጭ ነው።
ትልቅ ስኬት ይመስለኛል። ለዛም ይመስለኛል በቅርቡ በዓለም የኢኮኖሚ ፎረም የ2021 የቴክኖሎጂ ፈርቀዳጆች ዝርዝር ውስጥ ተቋማችሁ የተጠቀሰው። በዚህ ሁኔታ ላይ ስማችሁ መነሳቱ ምን አይነት ፋይዳ አለው? ለወደፊቱ ለሰሯቸው ላሰባችሁ ስራዎችስ የሚሰጣችሁ ተጨማሪ ጉልበት አለው ወይ?
ትክክል ነው። በጣም አስደስቶናል። እዛ የወርልድ ኢኮኖሚክ ፎረም ቴክኖሎጂ ፓዮነርስ ወይ ፈርቀዳጆች ላይ እንዳልከው መሰየማችን። እኛ ይሄንን ረቢን ገንብተን ከጨረሰን በኋላ ካሳካነው በኋላ ያለውን ጥቅም የከተማው ኢንፍራስትራክቸሩን የሚሰሩ ሰዎች በደንብ አንገብጋቢ መሆኑን የሚያዩት ነገር ነው። እኛ ግን አላቆምንም። መፍጠርን ከፈጣሪዎች ጋር ቴክኖሎጂዎቹን ማስፋቱን አላቆምንም። ወደ ሌሎች ሀገሮችም እናስፋፋው ማለት ነው። በዛም ሐሳብ መሰረት አሁን የጨመርናቸው ይሄንንም እንድናሸንፍ ያገዙን ነገሮች ለምሳሌ የምግብ ቆሻሻዎችን ለብቻው በማድረግ ኢንሴክት ፋርሚንግ ወይንም ዝንቦችን በማርባት ለዶሮ የፕሮቲን ፊድ ወይም የፕሮቲን ያለው ምግብ ማምረት ይችላል። እሱን አሁን ሌሎች ሀገሮች የምንሰራቸው ፕሮጀክቶች ላይ አብረን የከተትነው ነገር ነው። ሌላኛውም ደግሞ ከዚህ የሚወጣውን ደግሞ አሹን ብሎኬት ማምረት ስራዎችን አብሮ መሆን እንዲችል ኢንተግሬትድ የሆነ አብሮ የተሳሰረ ላይት ኢንዱስትሪያል ፓርክ አብሮት ይፈጠር በማድረግ የተለያዩ በጣም የሚያስደስቱ ፕሮጀክቶችን አሁን የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ላይ፣ ኪንሻሳ ላይ፣ አሁን ዩጋንዳም ላይ ፕሮጀክቶችን እየሰራን ሌሎችም ሀገሮች ላይ ኢቭን ኢን ሌጎስ የተለያዩ ፕሮጀክቶችን እየሰራን ነው። ይሄንንም ደግሞ ኢትዮጵያ ውስጥ ኢትዮጵያን ኢንጂነሮች አብረውን የሚሰሩበት የሚያስፋፉበት ስራ በመሆኑ በጣም ደስተኞች ነን። ወደፊትም ደግሞ ኢትዮጵያም ላይ የተለያዩ ፕሮጀክቶችን ሌሎች ከተማዎችም ላይ ለማስፋፋት የረፒንም ፕሮጀክት ደግሞ እግዚአብሔር ካለ ወደ ፕራይቬታይዝ ማድረግ ከቻልን ራሳችን ሙሉ ለሙሉ ኢንቨስትመንቱን እኛው አድርገን እንደ ፕራይቬት ሴክተር ላይት ኢንዱስትሪያል ፓርክ አድርገንበት ተፋፋው ራይ አለን። እሱን ለማሳካት በጣም ጠንካራ እየሰራን እንገኛለን።
አድማጮች ውይይቱ አልተጠናቀቀም። ሀብታሙ ስዩም ካቶ ሳሙኤል አለማየሁ ጋር ያደረገውን ሙሉ ቃለ ምልልስ በድረገጻችንና በማህበራዊ ገጻችን ላይ እናኖራለን። ከዚያ ገብታችሁ ማዳመጥ ትችላላችሁ። ለዛሬው እንግዳችንን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸውን ዝግጅቶች አጠናቀናል። በምሽቱ ፕሮግራም አዘጋጅ አሉላ ከበደና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን በማቀናበር አብሮን ነበር። ሁሉንም እናመሰግናለን። እናንተም ስላዳመጣችሁን እጅግ አድርገን እናመሰግናለን። በነገው ምሽት እንገናኛለን። ለዛሬው ሰላም፣ በደህና እደሩ። Thank you.